ላለፉት ጥቂት ሳምንታት በጎንደርና አካባቢው በቀደሙት በርካታ ወራት ደግሞ በኦሮሚያ ክልል የተቀሰቀሱትንና በአጠቃላይም በተለያዩ የሀገሪቱ ክፍሎች እየታዩ ያሉትን ቀውሶች መንስኤ ምንነት የሚመረምርና ሁነኛ የመፍትሄ አማራጮችን ለመቃኘት የተሰናዳ ተከታታይ ውይይት የመጨረሻ ክፍል ነው የሚቀርበው። የመንግስትን ስልጣን ለግል ጥቅም የማዋል ዝንባሌ ያመጣው ነው ሲል መንግስት ራሱ ያመነውን ጨምሮ የመሬት ይዞታና አጠቃቀም፣ የሰብአዊ መብቶች ከበሬታ፣ የፖለቲካ ነጻነት እጦት፣ ስር የሰደደ ድህነትና የተማከለ የሀብት ክፍፍል ያለመኖር ህዝብ ላሰማቸው ብሶቶች መንስኤ መሆናቸው እያነጋገረ ነው። የዛሬ ተወያዮች አቶ አበባው አያሌው በአዲስ አበባ ዩኒቨርሲቲ የስነ ጥበባት ኮሌጅ የኢትዮጵያ ታሪክና የኢትዮጵያ ስነ ጥበባት ታሪክ መምህር፣ እንዲሁም ዶክተር ዳንኤል ተፈራ በዊስካንሰን ዩኒቨርሲቲ ዋይት ዋተርስ የምጣኔ ሀብት መምህር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የምሽቱን ባለፈው ሳምንት በቀረቡ ዝግጅቶች እልባት ካደረገበት ጀምረዋል።
ተገኝቷል የሚባለው የምጣኔ ሀብት እድገት ዙሪያ ያሉ ጥያቄዎችን ጎላ አድርገው ከሚታዩ ነባራዊ ሁኔታዎች ጋር አዛምደዋል ዶክተር ዳንኤል። አቶ አበባው የእርስዎን ወድሎ ቀደም ብዬ ያነሷቸውን በብዙዎች የሚጠየቁ ጥያቄዎች አሁን ከሚታየው ቀውስ ጋር ዝምድና ይኖራቸው ይሆን ወይ? የመፍትሄ አማራጭ የችግሮቹን መንስኤዎች በቅጡ መረዳት ይጠይቃልና ቀደም ብለው እርስዎ የጠቀሱት ገዢው ፓርቲ ጭምር ድክመቴ ናቸው የሚላቸው የመልካም አስተዳደር እጦት አለ። የምጣኔ ሀብት ተጠቃሚነት ምንም ይሁን ምን በአገሪቱ ያለውን ሀብት እኩል ተጠቃሚነት የማጣት ሁኔታ ተፈጥሯል የሚለው ጥያቄ አለ። የፖለቲካ ነጻነት መጥፋት፣ የሰብአዊ መብት ረገጣ፣ ስር የሰደደ ድህነት ተደጋግሞ ይነሳሉ። እነኚህስ ለተፈጠረው ችግር አቀጣጣይ ሆነው ይሆን ወይ? አቶ አበባው
አሁን ወደ ልቡ መጣን። ወደ ርዕሰ ጉዳያችን እንደሚያነሳቸው አሉ። አንደኛ የምጣኔ ሀብት፣ ሁለተኛ የእኩልነት፣ ሶስተኛ ድህነት። እንግዲህ እነዚህ መሰረታዊ ጥያቄዎች ናቸው የምንለው አንደኛ በምጣኔ ሀብት በኩል እኩል እድል አለን ወይ ሁላችንም እዚህ ሀገር ብለን ስንወድ ትልቁ የብሶት መነሻ የሆነው እኩል እድል አለመሰጠታችን ነው። ለእያንዳንዱ ዜጋ፣ ለእያንዳንዱ ኢትዮጵያዊ እኩል እድል ተሰጥቷል ወይ ሲባል አልተሰጠም። ሆቴል የሚፈቀድለት ማን ነው? በአብዛኛው ለስርዓቱ ታማኝ ነው ተብሎ የትግራይ ተወላጅ የሆነ ወይም ትግርኛ ቋንቋ ተናጋሪ ነው። ይሄ እውነት ነው፣ እንክደውም አንችለው። መሬትስ እኩል ይሰጣል ወይ? ሌላው ይቅርና የኮንዶሚኒየም ቤቶችን እንኳን ውሰድ እስኪ። እነዛ እንኳ ለእነማን ነው የሚሰጡት ሲባል በአብዛኛው ህዝቡ እኩልነትን ስላላየ ነው ሶት የተነሳበት። በንጉሠ ነገሥቱ ጊዜም ቢሆን ማዳላት የተለመደ ነው። በደርግ ጊዜ ነው ትልቅ ለውጥ የታየው። ቢያንስ አንተ እንዲህ አይነት ብሔር አለህ፣ እንዲህ አይነት ቋንቋ ተናጋሪ ነህ ተብለህ ይሄን ጥቅም አግኝ ይሄን አይባልም ነበረ። አሁን ግን ከ1983 ወዲህ የምናየው ምንድን ነው? በስልጣንም ረገድ በሀብትም ረገድ አብዛኛው እድል የሚሰጣቸው የትግራይኛ ቋንቋ ተናጋሪዎች ወይም የትግራይ ተወላጆች ስለሆኑ ይሄ ህዝቡ ዘንድ ብሶት ፈጠረ። ሲፈራ የነበረ ኦሮሞ ጠባብ ነህ፣ አማራ ትምክተኛ ነህ የሚባለው ነበረ። አሁን ይሄ የተሄድ ሰበታ ምን ሂድ፣ አዲስ አበባ ዙሪያ ሱሉልታ ምን ሂድ፣ ሰንዳፋ ምን ሂድ የምናውቀው ሀቅ ስለሆነ ነው። ያ ሶት ፈጠረ፣ ሁሉንም እንደውም አንድ አደረገው። በዘረኝነት ሳይሆን ይሄን የምናገረው አዲስ አበባ ውስጥም የተለያዩ የኢትዮጵያ ክፍሎችም የምናየው ስለሆነ ነው። ወልቃይትም ላይ ያ ነው የተፈጠረው። ማንኛውም ኢትዮጵያዊ ኦጋዴንም ይሁን ሞያሌም ይሁን የትም ቦታ ሰርቶ መኖር የሚችልበትና ንብረት ማፍራት የሚችልበት መሬት የሚችልበት ስርዓት መኖር ነበረበት። እኩልነት አለመፈጠሩ ይሄ አንድ ትልቅ ነገር ነው። በሰብአዊ መብት ብድብድለው መጀመሪያ ላይ ሁለት ነገሮች ማስተካከል ነበረባቸው። የፖለቲካው ስሽ ይሁን ጋዜጠኞችን ማሰር፣ የፖለቲካ ቃሴ የሚያደርጉ የፓርቲ አባላትን ማሰር፣ በወንጀል ደረጃ እንኳ ወንጀል ተፈጽሞብኝ ፍትህ የሚከለከልብኝ ሀገር ከሆነ እንዴት ብዬ ነው ቁጭ ምለው ነው። ይሄ ነው የኢትዮጵያ ህዝብ ብሶት። ሶስተኛው ድህነት ነው። ድህነትን መንግስት እዘምትበታለሁ ይላል። ጠላቴ ድህነት ነው ይላል። ድህነትን እያስፋፋ ነው የምናየው።
ድህነትን በመዋጋ ፋንታ አስፋፍቷል ሲሉ እንዴት ነው ያስፋፋው?
ድህነት ላይ ቢዘምት ኖሮ ይሄን ያክል የህዝብ ብሶት ባልመጣ ነበር። ቅድም ዶክተር ዳንኤል ያለው 60 ብር ሽሮ ገብቷል ከ60 ብር ማርፎ እስከ 90 ብር ሽሮ እየተሸጠ ነው። ያ እንግዲህ ያላቸው አይደለም 60 ብር አዲስ አበባ ቁጭ ብሎ ወይንም ሻሸመኔ ቁጭ ብሎ ባህር ዳር ቁጭ ብሎ ሽሮ መብላት አይደለም። ይሄ ከደሃ በተሰበሰበ ገንዘብ ሀብታሞቹ ያላግባብ ያጋበሱት እነሱ ኪራይ ሰብሳቢ ይሏቸው። ኪራይ ሰብሳቢ ምን እንደሆነ ምን አይገባኝም። አብዛኛው የኢትዮጵያ ህዝብ ይገባው አይመስለኝም። ዱባይ ሾፒንግ የሚሄዱበት ነው። እዛ ድረስ ተደርሷል።
ገበያ ሸመታ ማለት ነው። ሀብት
ኑሮ ሸመታ የሚኬድበት ውሎ ገብ ማለት ነው። እኛ ሀገር ግን አሁን የሀብት አለመመጣጠን አብዛኛው ድሃ ሆኖ ጥቂቱ መንግስት ጉያ ውስጥ ተቀምጦ ከባለስልጣናት ጋር ባለው ሽርክና በመሰረተው ዝምድና ከፍተኛ ሀብት አጋብሶ ውሎ ገብ ዱባይ ሸምቶ የሚመጣ ከሆነ ይሄ ትልቅ ችግር ነው። ይሄ ነው ህዝቡን የባሰው። የመሬትን ጉዳይ ካነሳን ብዙ ብለነዋል። መሬትን ትልቅ ሀብት ያደረገው መንግስት ነው። አንደኛ የፖለቲካ ሀብት ነው ያደረገው። ባላገርን መሬቱን ለራሱ ቢሰጠው ከባላገር የበለጠ ስለ መሬት ያቅኝ ነው። መንግስትም እንደ ባላገር የመሬትን ጥቅም አያውቅም። ባላገር አይሸጠውም። መሬት ይሸጥ ይለወጥ ሲባል እንደው ስለቸገረው ባላገር ይሸጠዋል ማለት አይደለም። ህጉ ስላለ መሬት መሸጥና መለወጥም አልተከለከለም። በነገራችን ከተማ ቦታ ሲገዛ መሬቱ ነው እንጂ ላዩ ላይ ያለው ቤት አይደለም የሚያወጣው። ህግ ስላወጣ መንግስት መሬት የህዝብ ነው የመንግስት ነው ስላለ አልተከለከለም። ችግሩ ምንድን ነው? መሬትን ለባለቤቱ ሰጥቶ እንደፈለገ ያድርገው። አይ ችጋር ተፈጥሮ፣ ድህነት ተፈጥሮ፣ ረሃብ ተፈጥሮ መሬት እንዳይሸጥ ደግሞ በብዙ አዋጆች መከላከል ይቻላል። እንደዚህ አይነት ነገሮች ይሄኛውን እንደውም ከዚህ በፊት ጥፍቷል። መሬት መጀመሪያ ላይ የአርሶ አደሩን ልማት አርሶ አደሩ እንዲበለጽግ ግብርና እንዲሻሻል ማድረግ ነበረበት። 25 ዓመት ግብርናው ሊሻሻል አልቻለም። ግብርና ተተውና ደግሞ አሁን ወደ ምን ተመጣ ስንል ደግሞ የለም ቅድም ዶክተር ዳንኤል ብለውታል የኢንዱስትሪ መንደር እናቋቁማለን። ከምኑ ተነስተን ነው? ኮርጁም ይባላል። ትልቅ አሳሳሪ ነገር ነው። አሁን ኮርጃችሁ ቴክኖሎጂን አምጡ ምን በሉ ይሄ ትልቅ ስህተት ነው። ዜጋንም አዲስ ትውልድንም ብልግና ማስተማር ነው። ይሄ መሆን የነበረበት ለአርሶ አደሩ መሬት መስጠት፣ አርሶ አደሩ ሀብት ሲያፈራ ደግሞ መሬት እየገዛ ይሄዳል፣ የግብርና ግብዓቶችን ይጨምራል፣ ትራክተር ይገዛል፣ የተሻሻለ እንትን ይገዛል። መጀመሪያ እንትገዝ የግብርናው ድህነትን የምንከላከለው መጀመሪያ ላይ ለአርሶ አደር መሬት ተፈቅዶ ሀብት ያፈራ አርሶ አደር መሬትን እየጨመረ ወደ ኮመርሻል አግሪካልቸር ስንሄድ ነው። ይህን ከዚህ በፊትም አዲስ ነገር በሚባል መጽሔት ጽፌው ብዙ ነገር አንስቶብኝ ነበር። አርሶ አደሩ ሚሊየነር፣ ቴክኖሎጂ ሞፈር እና ቀንበር። ሚሊየነር አርሶ አደር ካለ እንዴት ነው አሁንም በበሬ ያርስበት ነው? መሬት ስለማይለወጥ ስለማይሸጥ አይደለም እንዴ? እኔ 4 ሄክታር መሬት ይዤ አርሶ አደር ከሆንኩኝ 10 ሚሊየን ብር ይዤ የት ነው የሚሄደው? መሬት ስለማይሸጥ አልገዛም። ማልገዛ ከሆነ ደግሞ 10 ሚሊዮን ብር ሆቴል ገነባበታለሁ ወይንም አይሱዙ ገዛበታለሁ። ይሄ ነው እንግዲህ ክስረት ነው። ይሄ ትልቅ ነገር የመሬትን ጉዳይ ካነሳን ማለት ነው። እነዚህ ነባራዊ ሁኔታዎችን በደንብ አድርጎ መንግስትም የሚመለከታቸው አይመስለኝ። የክስረት ደግሞ ምን ነው? የራሳቸው የግብርና ፖሊሲ አርሶ አደሩ በትንሽ ይዞታ እንግዲህ 4 ሄክታርም ይሁን 5 ሄክታርም ይሁን ከፍተኛ ምርት ያመርታል። በገበያ ላይ ከፍተኛ ዋጋ ያላቸው የገበያ ትስስር ይፈጸምለታል። ይሄ ሁሉ ከተደረገ በኋላ አርሶ አደሩ ካፒታል ሲይዝ፣ ገንዘብ ሲይዝ የቴክኖሎጂ ትራንስፎርሜሽን ያመጣል ብለው ነው ያስቀመጡት። የቴክኖሎጂ ትራንስፎርሜሽን ማምጣት ማለት ከሞፈር እና ከቀንበር ከበሬ ወጥቶ ትራክተር መግዛት ነበረ። ትራክተር አልገዛላቸው። ሆቴል ገነባ ብለው ግን ሜዳሊያ ይሰጡ ነበር፣ ሌላም ነገር ይሰጡ ነበር፣ ይሸልሙ ነበር። ይሄ አለመረዳት የራስን ኪሳራ እንኳን በደንብ አድርጎ አለመወራረድ ይመስለኛል። እና ትልቁ ነገር የሀብት ክፍፍል እዚህ ሀገር የለም፣
የተማከለ ክፍፍል የለም ነው የሚሉት። በሀብት ክፍፍል ላይ
አንደኛ ለስርዓቱ ተገዥ የሆኑ የስርዓቱ ቁንጮ ነኝ ብሎ የሚያስበው ካድሬ ግን እየፈነጨ ሀብት ለሱ ይሰጣል፣ ትልቅ እድልም ይሰጣል፣ በመሬትም በገንዘብም በባክ ብድርም። እነዚህ የታወቀ ነው። ይሄን ስል ግን የትግራይን አካባቢ ህዝብ መንካት፣ ትግራይ ትልቅ ህዝብ በገጠር ያለ። ሁለተኛ ደግሞ ከነዛ ጋር የተለጠፉ ባለስልጣናትና ባለሀብቶች ከየትኛውም የኢትዮጵያ ቋንቋ ተናጋሪ ይሁን ብሔር ቅድሚያ ይሰጣቸዋል፣ እኩልነት የለም።
መልካም፣ በርከት ያሉ ጭብጦች ናቸው የተነሱት። ገዢው ፓርቲ ጭምር ድክመቴ ናቸው የሚላቸውን ጨምሮ በተደጋጋሚ በነቀፌታ የሚቀርቡና ዛሬ ለሚታየውም ተቃውሞ የህዝብ ብሶት መንስኤ ሆነዋል የሚባሉትን እንመርምር ለሚለው ጥያቄ ነው በዝርዝር በየበኩላችሁ ያያችሁት እነኚህን ከሞላ ጎደል ለችግሮቹ መንስኤ ናቸው የተባሉ ጉዳዮችን ከግምት አስገብቶ ዛሬ በተጨባጭ የሚታየውን ምናልባትም መንግስት በወጉ መመለስ ያልቻላቸው ጥያቄዎች እዚህም እዚያም ተከታታይ ሌሎች ግጭቶችን እየቀሰቀሱ ባሉበት ምን አይነት መላዎች ምን አይነት ዘዴዎች መበጀት አለባቸው? ቀጣዩስ አቅጣጫ ምን ይመስላል? ወዲያውኑ የሚሰጡ አማራጭ መፍትሄዎችን ጨምሮ ዘለቄታ ያላቸው መፍትሄዎች ህዝቡ እድል አጥቷል ለብሶትም አብቀተውታል የሚባሉትን ችግሮች ከመሰረቱ ለመቅረፍ ምን አይነት ሁኔታዎች በተጨባጭ ይታያቸዋል? ዶክተር ዳንኤል እርሶን ላስቀድም።
እሺ አመሰግናለሁ። አንዳንድ ጊዜ በደም አልተሰማኝም አቶ አበባው ያሉት የሆነው ነው። ስለ መንግስትና መሬት እንዲሁም ስለ ገበሬው ተናገሩት ብዙ ነገር ጠቃሚ ነው። አንድ ቦታ ላይ ግን ከመንግስት ይልቅ ገበሬው የመሬትን ጥቅም ያውቃል ያሉ ይመስለኛል። እዛ ላይ አስተያየት መስጠት ፈልጋለሁ።
መልካም።
መንግስት በጣም አርጎ ነው የሚያውቀው የመሬትን ጥቅም። ዋና ገቢው መሬት ነው። ስለዚህ ነው ከህዝብ ጋር የሚፋለመው የተፋፋመ ግጭት የሚያደርገው። የወልቃይት ጠገዴ ህዝብ የጠየቀው ጥያቄ መላው የኢትዮጵያን ህዝብ የሚወክል ጥያቄ ነው። አብረን መስራት አብረን መኖር የምንለን በዘርም አንከፋፈልም መሬት የራሳችን መሆን አለበት ማረስ አለብን ነው የሚለው። መንግስት ደግሞ የለም እኛ ከራያለው ደግሞ በደቡብም በኩል ላሉ የሲዳማና የኦሮሞ ክፍለ ሀገሮች ሹማምንቶች አሉ የሚያከራዩ እኛም ደግሞ ሄደን አከራይተን ኢንቨስተር ወይም ደግሞ እነዚህ ስራ ፈጣሪዎችን እንጠብቃለን በሚል ነው። ለምሳሌ ኦሮሞ ክፍለ ሀገሮች ውስጥ በመጀመሪያ ጊዜ የተጀመረው ግጭት የለም በውስጥ በሚያስተዳድሩ በሚያከራዩና መንግስት ደግሞ ራሱ እየሄደ አከራያለሁ በሚል ነው። ስለዚህ ይሄንን ትኩረት መመልከት አለብን። የመሬት ጥያቄ ዋነኛ ጥያቄ ነው ለማለት ፈልጋለሁ። መሬት
ዶክተር ዳንኤል እዚህ ጋር ላቋርጦትና አንዴ ይሰማል?
ይሰማዋታል ዶክተር ዳንኤል?
አዎ ሰማለሁ።
እሺ
መንግስት የመሬት ጥቅምን እንደሚያቃቃለሁ እኔ ግን ካርሶ አደሩ በላይ እኔ አቅልላለሁ መሬት እንዴት እንደሚጠቅም ዓለም ነው።
እሺ
መሬትንማ ዋና የፖለቲካ ሀብት አርጎታል መንግስት።
እሺ እሺ አመሰግናለሁ።
ሀገርን ለማሳደግ ባለቤትነት ይዞታ ገበሬው ነበር መሆን ያለበት መንግስት ራሱ ፍላጎት ማስፈጸሚያ አውሎታል የሚለው ተመሳሳይ ሐሳብ ይመስለኛል።
አመሰግናለሁ። ሌላ ልጨምር የምፈልገው ህገ መንግስቱ ራሱ እዚህ ላይ ነው ቅድም ስናገር አሻሚና የመሬት ክፍፍል ህገ መንግስት ነው። በሰሜን አማጽያንና በሲዳማና ከኦሮማ ሀገሮች የተውጣጡ ነጻ አውጪ ግንባሮች ቅድም አንደኛውንም ጠቅሰዋላቸው አበባው የመሬት ክፍፍል ህገ መንግስት ነው እና መጠንቀቅ አለብን። ህገ መንግስቱ ለህዝብ የተጻፈ እንዳልሆነ ማወቅ አለብን። በመሬት ላይ ነው ያተኮረው። መሬትን ነው የሚያከፋፍለው፣ መሬትን ነው የሚያከራየው፣ በመሬት ነው ጥቅሙም። ወደኋላ ቀር ኢኮኖሚ ነው። በንግድ ላይ የተመሰረተ በህዝብ ነጻነት ላይ የተመሰረተ ኢኮኖሚ አይደለም። ስለዚህ ነው ጠቅላላ በአጠቃላይ የተቃወምኩት። ወደ አቶ አሉላ ጥያቄ እንሂድ። ምንድን ነው መደረግ ያለበት ላልከው ጥያቄ የጎንደር ህዝብ ያነሳው የጎጃም ህዝብ ያነሳው የተጠሩትም ክፍሎች ያነሱት ጥያቄ የፖሊሲ ጥያቄ አይደለም። ፖሊሲ አመራር የአመራር ጥያቄ አይደለም፣ የፍልስፍና ጥያቄ ነው። ሁለቱ የተለያዩ ናቸው። ምንድን ነው የሀገራችን ፍልስፍና? ሀገራችን የምትመራበት ምንድን ነው? ይሄ ነው ጥያቄያቸው። እዚህ ጥያቄ ላይ መልስ ሰጥተዋል። አንድ ሀገር፣ አንድ ህዝብ፣ አንድ ኢኮኖሚ አብሮ ወደፊት የሚሄድ ይሄን ነው ያሉት። ስለዚህ አሁን መንግስት የሚያራምደውን ፍልስፍና ይጻረራል። በዘር ላይ የተመሰረተ አንፈልግም ይላል። በጽሁፍ ያወጡት ይዘውት ተሸክመው የወጡት ጽሁፍ ያስረዳል። ቀላል እንቅስቃሴም አይደለም። የተለየ ነው ይሄ እንቅስቃሴ። በእውነቱ የፖለቲካ ድርጅቶች ብዙ ጊዜ ዳር ዳሩን የሚሉትን ዋና ጉዳይ ፍልስፍና ጉዳይ የጎንደር ህዝብ፣ የጎጃም ህዝብ፣ የወሎ አሁንም ህዝብ በግልጽ ተናግሯል። ወጣቱ ነው ተናግሯል በግልጽ ይፈልገው እና የፍልስፍና ነው ውይይቱ የፍልስፍና ነው መሆን ያለው የፖሊሲ ጨረሻ ላይ ነገር ለመናገር ፈልግ። የአሁኑ መንግስት ምንድን ነው ያለው ሲገባ አንዳንድ ተቃውሞ አዲስ አበባ ውስጥ ይገጥማቸው ተቃውሞ ምንድን ነው? አንከፋፈልም ይለኛል ፕሮፌሰር ተስፋ ለማርያም ቀድሞ ጠቅላይ ሚኒስትር እና ሌሎችም ሆነው ሲነጋገሩ አንድ ቪዲዮ አይቻል በዘር አይደለም እንደከፋ አማራ የሚባል ዘር የለም ተጋፍቷል እንደዚህ ብሎ ፕሮፌሰር መስፍን ሲናገር አስተውሳለሁ። በመጨረሻ መንግስት ምንድነው ያለው? እኛ ሸንፈናል ሸንፈን አዲስ አበባ ገባ ነው በምንፈልገው እስፍና በምንፈልገው ሁኔታ እንመራለን ነው ይሄ ነው ይሄንን መዘንጋት የለም። ስለዚህ ስለ ፖሊሲ መነጋገር በእውነቱ አዳን አይደለም አሁን እና ይሄ ፍልስፍና እየጠራት ይሄድ ብዙ ህዝብ እያስተባበረ ሲሄድ ኢትዮጵያ ነጻ ትሆናለች ኢትዮጵያ ዲሞክራሲያዊ ትሆናለች። ይሄ ምንም ጥያቄ የለውም። በጣም ማወቅ ያለብን ነገር አለ።
የፖሊሲ ማሻሻያዎች የሚጠይቅ ችግር አይደለም። መሰረታዊ የፍልስፍና የአንድ ህዝብ የአንድ ሀገር ፍልስፍና ጥያቄ ነው። ሀገራችን የምትመራበት ምንድነው የሚለውን በግልጽ ተቃውሞ የወጡት ወገኖች አንጸባርቀዋል ብለዋል። ዶክተር ዳንኤል እንዴት ነው እነኚህ ጥያቄዎች የሚመለሱት? አሁን ያሏቸውን መሰረታዊ ጥያቄዎች ለመመለስ ቀደም ብሎ ከተጠቀሱት ችግሮችም ጋራ በርግጥ የተያያዙ ከሆነና ህዝብ የሚጠይቃቸው ከሆነ እንዴት ነው የሚመለሱት? ምንድነው የሚቀጥለው እርምጃ?
በጣም ጥሩ ጥያቄ። በእውነቱ አመሰግናለሁ። ለምን ብትለኝ መካከለኛው ዩሮፕ ኮሚኒስትን ተቃውሞ ሲነሳ ህዝቡ እንዴት ነው የተቀየረው? ይሄ በጣም ያስፈልጋል። ታሪካዊ ምሳሌ ነው። ህዝቡ በብዛት አንድ አይነት አላማ ይዞ ተነሳ። ምንድን ነው ያሉት? ከእንግዲህ በኋላ በአንድ ፓርቲ በአንድ ሰው መገዛት አንፈልግም አሉ። በቃ ይሄን ነው የጠየቁት። ይህ ታላቅ ዲሞክራሲያዊ ጥያቄ ነው። አሁን በወልቃይት ጠገዴ የመጣው ምንድን ነው አላያነት? በአንድ ፓርቲ አንገዛም እኮ ነው የሚለው። ኢትዮጵያውያንን፣ ጎንደሬንን፣ አማራንን፣ ጎጃሜንን ግን የምንፈልገው አንድ ሀገር፣ አንድ ህዝብ፣ አንድ አስተዳደር፣ ዲሞክራሲ፣ ህዝብን ያከበረ በህዝብ መሰረተ አስተዳደር እኮ ነው የሚሉት። ይሄን ነው እኮ ያነሱ። በእውነቱ በጣም ጥልቅ ጥያቄ ነው። ይሄ ሊያስተባብር ይችላል። በደቡብ ኢትዮጵያ ያሉትን ክፍለ ሀገሮች ጭምር በዘር አንከፋፈልም ነው። ጎንደር የጎንደሬ ነው አላሉ። የትግሬ ነው፣ የአማራ ነው፣ እንደዛ እኮ ነው የሚሉት። ቋንቋዎቹ ሁሉ የኛ ናቸው እኮ ነው የሚሉት። ቀላል የህዝብ ጥያቄ አይደለም ይሄ። በፖለቲከኞቹ እንኳን ያልተነሳ ነው። ከበር ያለበት ጥያቄ ነው። ይሄ እየዳበረ ሲሄድ በሰላማዊ መንገድ መቸኮል አያስፈልግም። እየዳበረ በሚሄድበት ጊዜ ኢትዮጵያ ነጻ ትሆናለች። ኢትዮጵያ ዲሞክራሲያዊ ትሆናለች። ኢትዮጵያ ህዝብ በአንድነት ይነሳል። ያን ጊዜ አንድ ህዝብ ይሆናል። ዲሞክራሲ ማለት ይሄ ነው።
መልካም። እኛ ዘለቄታ ያለው መፍትሄ ማምጣቱ ጥያቄ ተከታታይ ነጥቦችንም እንድናነሳ ይጋብዛል። ከዚህ የሚከተሉ ሌሎች ውይይቶች እንደሚኖሩን ተስፋ አደርጋለሁ። ከሰዓት አንጻር ግን ባጭር ባጭሩ ማረክ ስላለብን አቶ አበባው ያለው እርሶስ የሚቀጥለው መንገድ የሚቀጥለው አቅጣጫ ምን መሆን አለበት? እንዴትስ ወደሚፈለገው ቦታ መድረስ ይቻላል? ቀደም ብሎ ለዘረዘሯቸው ችግሮችስ ተጨባጭ መፍትሄ ምንድነው ይላሉ?
ትልቁ መነሻ ዶክተር ዳንኤል ያሉት አንድ ብዝሃ ፓርቲ መሰረታለሁ ያለች ሀገር ዞራ ዞራ ወደ አንድ ፓርቲ ስትመለስ ትልቅ ችግር ይመጣል። የብዝሃ ፓርቲ ስርዓትን ማራመድ አቃተው መንግስት። ስለዚህ ይሄን መጀመሪያ ማሰብ ያለበት መፍታት ያለበት ራሱ መንግስት ነው። ምክንያቱም 100% አሸንፌ የህዝብን ታማኝነት አግኝቻለሁ ባለ 2 ዓመት ሳይሞላ ነው ይሄ የተፈጠረው። አንዲያ ነው። ሁለተኛ ወልቃይትን እንደ መነሻ እንውሰደው እንጂ ይሄ የኢትዮጵያ ህዝብ ጥያቄ ነው። የኦሮሞው፣ የወላይታውም፣ የሶማሌውም፣ የጋምቤላውም የሁሉም ጥያቄ ነው። ያም ደግሞ ምንድን ነው? በስርዓቱ መሰረት አልተተዳደርንም። ህገ መንግስቱ አላስተዳደረንም። ህገ መንግስቱን መንግስት አላከበረውም። ዜጋው ህገ መንግስቱን ሲጥስ የሚታሰር የሚቀጣ ከሆነ፣ መንግስት ደግሞ ህገ መንግስቱን ሲጥስ ማይነካ ማይከሰስ ከሆነ ይሄ ችግር ነው። መንግስትን ልጓም የሚያበጅለት ምን አለ? ምን አይነት ተቋም አለ እዚህ ሀገር ውስጥ? ምንም አይነት ተቋም የለም። የመንግስትን ሀይባይ ማለት ነው። ስለዚህ ያለ ነው በምንድን ነው? ሙሉ በሙሉ ስልጣን ይዞ እንደፈለገ ፈራጅ ቆራጭ የሆነ መንግስት ስር ነው ያለ ነው። ያ እስከሆነ ድረስ የመጀመሪያ ትልቁ የፖለቲካ የተቃዋሚ ፖለቲካ ፓርቲዎችን መፈናፈኛ ካሳጣ፣ የመገናኛ ብዙሀንን መፈናፈኛ ካሳጣ፣ ህዝቡን መፈናፈኛ ካሳጣ እንዴት ነው ሊሆን የሚችለው? ምርጫው ወይ ህዝብ ያመጣል ወይ መንግስት መጀመሪያ ላይ እነዚህን ነጻነቶች ይለቃል። አሁን እኔ መላ ብዬ የምወስነው መጀመሪያ ላይ የፖለቲካ ፓርቲዎች እንዲንቀሳቀሱ እነሱም ደግሞ ህዝብን አክብረው ይሄ እንደፊት ከነበረው ዝም ብሎ እንደው ከቁርሾ እየተነሳ ከምን እየተነሳ ብሶት የያዘው ሳይሆን ለህዝብ ብሎ የሚነሳ የፖለቲካ ፓርቲ መሪ ያስፈልጋል። እና ነጻነትን መልቀቅ ነው አንድ መላ ብለን የምንወስደው። ሁለተኛ ደግሞ ህዝብን ማወያየት አለበት። ምናልባት እኔ እንደምሰማው ከሆነ መንግስት ትልቅ ሪፎርም አደርጋለሁ ይላል ነው ይባላል።
የተሐድሶ ለውጥ አደርጋለሁ
ያለፈውን 15 አመት ገምግሜ ይላል ነው። የተሐድሶ ለውጥ ሲያደርግ ግን ራሱ መንግስት አስቦ ይሄን አስብ ያለው ይሄን ላደርግ ነው ይላል አይደለም መሆን ያለበት። የተሐድሶ ለውጡ ህዝብን ያወያየ ያመካከረ የህዝብን ፍላጎት ግምት ውስጥ የወሰደ የህዝብን ጥቅም የህዝብን ማንነት የህዝብን ጥያቄ ግንዛቤ ውስጥ የወሰደ መሆን አለበት እንጂ ያ መሆን የለበትም። ይሄ አንድ ነው። ሶስተኛው አማራጭ ህገ መንግስቱ መከለስ አለበት ያለ ምንም ጥርጥር። ህገ መንግስቱ አንደኛ ሁሉም ህዝብ የተቀበለው አይደለም። ቅድም ዶክተር ዳንኤል ያለው ትክክል ናቸው። ህገ መንግስቱ መብት ምን ከመስጠት ባሻገር ህገ መንግስቱ የዚህ ሁሉ ችግር ምንጭ ነው። መሬት ነው ያከፋፈለው። መሬቱን ደግሞ አማራ ክልል ተብሎ የተከለለውን አማራ ጠፍጥፎ አልሰራውም። የኦሮሚያን መሬት አሁን የተከለለውን ኦሮሞ ጠፍጥፎ አልሰራውም። ትግራይ ተብሎ የተከለለውንም ትግራይ የትግራይ ህዝብ የሰራው አይደለም። ይሄ ድሮም ስንጋባበት ስንዋረስበት ስንዋጋለት ነፃነቱ ስንጠብቅ መሬቱን አናስነካም ብለው የኖርነው መሬት ነው። ይሄ እስከሆነ ድረስ ደግሞ የክልሎች አከላለም የግድ መለያየት አለበት። ደቡብ እንደዛ ተብሎ ተከልሏል። ሶማሌ እንደዚህ ተብሎ ተከልሏል። አሁን መሆን ያለበት የህዝብን ጥያቄ አንተ ኦሮሞ ነህ፣ አንተ ትግሬ ነህ፣ አንተ የዚህ ቋንቋ ተናጋሪ ነህ፣ አንተ የዚህ ዘር ነህ ሳይባል የህዝብን ጥቅም ሊያስከብር በሚችል መንገድ ህገ መንግስቱ መከለስ አለበት፣ የፌዴራል ስርዓቱን መከለስ አለበት። የዚህ መንግስት መጥፊያው የእኛም ደግሞ የሚመጣው ትውልድ አሁን ያለነው መጥፎ አደጋ የሚሆነው ራሱ ህገ መንግስቱ ነው። ህገ መንግስቱን በሚገባ ህዝብን አነጋግሮ መከለስ አለበት። ህገ መንግስቱን ለመከለስ ደግሞ የመጀመሪያው ነገር የፖለቲካ ፓርቲዎችን ነጻነት መፍቀድ ነው። እነዛ ሳይፈቀድላቸው የፖለቲካ ፓርቲዎችን ደግሞ እንደገና ጥሩ አላማ ይዘው ህዝብን ለማገልገል ተነስተው እዛ ውስጥ ተሳትፈው የህዝብ ጥያቄም ከሁለት ወገንም ይሁን ከሶስት ወገን ከማንኛውም የኦሮሞ ፓርቲም ይኖር የአማራ ፓርቲም ይኖር ኢትዮጵያዊ የሆነ ፓርቲም ይኖር ያንን ሁሉ ተነጋግሮ ነው እንጂ ዝም ብሎ የተሐድሶ እንቅስቃሴ ማድረግ አገሪቱን አያተፋትም። አሁን ጎንደር ወልቃይት ላይ የምናየው ብሶት ሌላም ቦታ ነገ ይፈነዳል። ጎንደር ትልቅ የሆነበት ምክንያት አገሩ ትልቅ ነው። ሮም ኦሮሞንም ያውቀዋል፣ ትግራይንም ያውቀዋል። ሁሉም ብሔር የነበረበት ቦታ ነው። እንኳንስ ኦሮሞ እንኳንስ ትግሬ ይቅርና ሌላው እስልምና ያን ያክል ብዙ ባልተወደደበት ህንድም ይሁን አርመንም ይሁን ነግዶም አርሶም የሚበላበት የነበረ አገር ትልቅ ስለሆነ ነው። አሁን ጎንደር ያንን ትልቅ ጥያቄ ይዞ የተነሳው ለነገሩ አገሩም የሚከበር ነው። ትልቅም ደግሞ ስነ ምግባር ያለው ትልቅ ስነ ልቦና ያለው ህዝብ ስለሆነ ነው። ያ ስለሆነ ነው እንጂ የወልቃይት ጉዳይ እንደዚህ ዝም ብለን ከሌላው የኢትዮጵያ ለይተን የምናየው አይደለም። ጋምቤላ ላይ የምናየው ተመሳሳይ ጥያቄ ነው። ነገም ደግሞ ያ ችግር ቤኒሻንጉል ላይ አላማጣ ወይም ራያ ላይ ሊፈጠር ይችላል። የትም ቦታ ሊፈጠር ይችላል። እዚህ ጋር ልቋጨው አሉና
መልካም ብዙ ያነጋግራል። አቶ አበባ አያሌው በአዲስ አበባ ዩኒቨርሲቲ የታሪክ መምህር፣ ዶክተር ዳንኤል ተፈራ በዚህ በዩናይት ስቴትስ በዊስኮንሰን ዩኒቨርሲቲ ዋይት ወተርስ የምጣኔ ሀብት መምህር፣ በተለያዩ የኢትዮጵያ ክፍሎች ለሚታዩት ቀውሶች መንስኤ የሆኑ የህዝብ ብሶትና ጥያቄዎች ምንነት ግምገማና እንዲሁም ተጨባጭ የመፍትሄ አማራጮችን ለመፈንጠቅ በተካሄደው ውይይት ለተሳትፏችሁ ለጊዜያቸው አመሰግናለሁ። ንግግሩ ውይይቱ ይቀጥላል። በዚህ ሰዓት የእናንተን ውይይት የሚከታተሉ አድማጮችም በያሉበት እንደሚነጋገሩበት ሀሳባቸውንም እንዲያቀብሉን ጋብዛለን። መልሰን እንደምናገኛቸው ተስፋ አድርጋለሁ። ለአሁኑ ግን እግዚአብሔር ይስጥልን።
አብሮ ይስጥልን።